ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 6 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት በጸሎት የእግዚአብሔርን ቃል በማዳመጥና ቅዱስ ቁርባንን አዘውትረን በመቀበል ከኢየሱስ ጋር መገናኘት በፍጹም መታከት የለብንም ማለታቸው ተገልጿል። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ እንዳስፈላጊነቱና እንዳየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና የአገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። በዚህ መሠረት በዛሬው ቀን ማለትም በሰኔ 6 2010 ዓ.ም ያደረጉት የትምህርተ ክርስቶስ አስተምሮ የእግዚአብሔር ሕግጋት ወይም ትእዛዛት ላይ መሠረቱን ያደረገ የትምህርተ ክርስቶስ አስተምሮ እንደነበረ ለመረዳት ተችሏል። ይህንን የቅዱስነታቸውን በዛሬው ቀን ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን አዘጋጅተናል። በቅድሚያ እናስደምጣችኋለን። በማስከተል ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 16 2010 ዓ.ም በሉርድ በተካሄደው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ ያስተላለፉት መልእክት እውነት ነጻ ያወጣችኋል፣ የውሸት ዜናና ጋዜጠኛ ለሰላም በሚል አርዕስት መልእክት ማስተላለፋቸው ይታወቃል። ይህንን መልእክታቸውን በተከታታይ ወደ እናንተ እያደረስን እንደምንገኝ ይታወቃል። በዛሬው ዕለት ደግሞ የመጨረሻውን ክፍል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ስርጭታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ የስብሰባ አዳራሽ ወይም ደግሞ እንዳስፈላጊነቱና እንዳየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምእመናንና አገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። በዚህም መሠረት በዛሬው ዕለት ማለትም በሰኔ 6 2010 ዓ.ም ያደረጉት የትምህርተ ክርስቶስ አስተምሮ የእግዚአብሔር ሕግጋት ወይም ትእዛዛት ላይ መሠረቱን ያደረገ የትምህርተ ክርስቶስ አስተምሮ መሆኑን ለመረዳት ችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Oggi è la festa di Sant'Antonio di Padova. Chi di voi si chiama Antonio? Un applauso a tutti gli Antoni. Iniziamo oggi un nuovo itinerario di catechesi.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ የፓዶቫው የቅዱስ አንጦኒዮስ ዓመታዊ ክብረ በዓል በመከበር ላይ ይገኛል። ከናንተ መካከል አንጦኒዮስ ተብሎ የሚጠራ ሰው አለ ወይ? እስቲ አንጦኒዮስ ለሚባሉ ሰዎች ሁሉ አንድ ጊዜ እናጨብጭብላቸው። በዛሬው ዕለት ትእዛዝን በተመለከተ አዲስ ጭብጥ ዙሪያ ላይ ያጠነጠነ የትምህርተ ክርስቶስ አስተምሮ ማድረግ እንጀምራለን። የእግዚአብሔር ሕግጋት የእግዚአብሔር ትእዛዝ። ይህንን በሚገባ ለማብራራት አሁን ሲነበብ በሰማነው ቅዱስ ወንጌል ውስጥ የተጠቀሰውን ኢየሱስ ከአንድ ሰው ጋር መገናኘቱን የሚገልጸውን ቅዱስ ወንጌል ማስታወስ ያስፈልጋል። ይህም አንድ ወጣት የሆነ ሰው የዘላለም ሕይወት ለመውረስ ምን ማድረግ ይኖርብኛል በማለት በኢየሱስ ክርስቶስ እግር ስር ተንበርክኮ መጠየቁን የሚገልጽ የቅዱስ ወንጌል ክፍል ነው። የማርቆስ ወንጌል ምዕራፍ 10 ከቁጥር 17 እስከ 21 ላይ እንደተጠቀሰው። እናም በዚያ ጥያቄ ውስጥ የእያንዳንዳችንን ህልውና ማለትም የኛን ጨምሮ ማለት ነው የዘላለም ሕይወትና ሙሉ የሆነ ሕይወት ለማግኘት ያለንን ምኞት እናገኛለን። ታዲያ ወደዚያ እንዴት ነው ለመድረስ የምንችለው? የተኛው መንገድ ነው መከተል የሚኖርብን? እውነተኛ የሆነ ኑሮ ለመኖር ጥሩ የሆነ ኑሮ ለመኖር ብዙ ወጣቶች ለመኖር ይሞክራሉ። ከዚያም በኋላ ጊዜያዊ የሆኑ ነገሮችንና ተግባሮችን በመከተል ይጠፋሉ። አንዳንዶች ይህንን ሁኔታ ማጥፋት ይፈልጋሉ። የመኖር ተስፋ ስለሌለ በሕይወት መኖር አደገኛ ስለሆነ ይህንን ለማጥፋት ይፈልጋሉ። በተለይም ለወጣቶች እንዲህ ማለት ይፈልጋለሁ። የኛ ከፍተኛ ጠላት ተጨባጭ የሆኑ ችግሮቻችን፣ ከባድና ድራማዊ በሆነ መልኩ የሚያጋጥሙን ችግሮቻችን አይደሉም። በሕይወታችን ውስጥ የከፋው ጠላታችንና ሕይወታችንን ከፍተኛ አደጋ ላይ የሚከታት ነገር ትሕትናና የዋህነት የሌለበት ሕይወት፣ ነገር ግን በእኩይ ተግባራት የተሞላና በግብታዊነት ስሜት መኖር፣ ይህ ነው የእኛ ትልቁ ጠላት። ዛሬ መልካም የማይባል አንድ ወጣት የወደፊት ወጣት አይደለም ወይ? እዚያው ባለበት ይቆያል፣ አያድግም፣ ስኬታማም አይሆንም። መኩራት ወይም በአፍረት መሞላት። የዚህ አይነት ወጣቶች ብዙ አይነት ፍርሃቶች አሉባቸው። በፍጹም እኔ እንዲህ አይነት ሰው አይደለሁኝም። የዚህ አይነት ወጣት በፍጹም ወደፊት መራመድ አይችልም። ትሕትናና ኃይል የሌላቸው፣ አይናፋርና ብዙ ችሎታ የሌላቸው ወጣት ወደፊት መራመድ አይችሉም። ወጣት የነበረው ብፁ ፒየር ጆርጆ የሚባል አንድ ሰው እንዲህ ይል ነበር፣ መኖር እንጂ ማኗኗር አይኖርብንም ይል ነበር። ኃይል የሌለው ሰው አኗኗሪ ሆኖ ይቀራል። ሕይወታችን በምትሰጠን ኃይል ታግዘን መኖር ይኖርብናል። ሰማያዊ የሆነ አባታችን ባሁኑ ዘመን ለሚኖሩ ወጣቶች ጤናማ የሆነ እረፍት ያገኙ ዘንድ ጸጋውን እንዲሰጣቸው መጠየቅ ያስፈልጋል። ነገር ግን በቤት ውስጥ በየቤታችን በየቤተሰቦቻችን ውስጥ ሳይቀር አንድ ወጣት ቀኑን ሙሉ ተቀምጦ በሚውልበት ወቅት ምናልባትም አባቱና እናቱ ይህ ወጣት ታሟል ወይም የሆነ ነገር ገጥሞታል ብለው በማሰብ ወደ ሕክምና መስጫ ተቋም ይወስዱታል። የወጣቶች ሕይወት ሊሆን የሚገባው ግን ወደፊት መጓዝ፣ የተረጋጋ መሆን፣ ጤናማ የሆነ እረፍት የሚያደርግ ውበት በማይሰጥ ሕይወት ውስጥ ገብቶ አለመደሰት፣ ቀለማት የሌሉበት ሕይወት ውስጥ መኖር የለበትም። ወጣቶች እውነተኛ የሆነ ሕይወት ካልተራቡ፣ እስቲ ልጠይቃችሁ፣ ሰብአዊነት የጠፋ? ሰብአዊነት ጸጥ ያሉና ግድ የለሽ የሆኑ ወጣቶችን ይዞ የት መድረስ ይችላል? አሁን ሲነበብልን በነበረው ቅዱስ ወንጌል ውስጥ የተጠቀሰው ወጣት በእያንዳንዳችን ሕይወት ውስጥ ይታያል። ሕይወታችን እንዴት ነው የምንኖረው? የተትረፈረፈ ሕይወት፣ በደስታ የተሞላ ሕይወት ነው ወይ እየኖርን የምንገኘው? ኢየሱስም እንዲህ ሲል መለሰ፣ ሁሉንም ትእዛዛትን በደንብ ጠንቅቀ ታውቃቸዋለ በማለት አስርቱን ትእዛዛት አመላከተ። እሱ ወደ አንድ የተወሰነ ቦታ ሊራመድ የሚፈልግበት የትምህርት አሰጣጥ ዘዴ ነበር ኢየሱስ የተከተለው። በእርግጥ ይህ ወጣት የነበረው ሰው ከጥያቄው ለመረዳት እንደሚቻለው ይህ ሰው ምልአት ያለው ሕይወት እየኖረ እንዳልሆነ ያሳያል። ከዚህ የተሻለ ምልአት ያለው ሕይወት እየፈለገ እንደሚገኝ ያሳውቃል። ታዲያ ሊረዳው የሚገባው ጉዳይ ምንድን ነው? መምህር ሆይ፣ እነዚህን ሁሉ ነገሮች እኮ ከልጅነቴ ጀምሮ በደንብ ጠብቄያቸዋለሁ በማለት መለሰ። ከወጣትነት ወደ ጎልማሳነት እንዴት መሻገር ይቻላል? የእኛን ውስንነት መቀበል ስንጀምር ይህንን መተግበር እንችላለን። የጎደለንን ነገር በንጽጽር በማየት መገንዘብ ስንችል ወደ አዋቂነት እንሻገራለን። ይህ ሰው ማድረግ የሚችለውን ነገር ሁሉ ለማወቅ ፈለገ። ያደረገው ነገር ሁሉ ከጣራ ወይም ከጣሪያ ያልበለጠ መሆኑን ለመገንዘብ የተገደደበት ሁኔታ ተፈጠረ። ከመጠን በላይ አልሄደም ነበር። ወንዶችንና ሴቶችን ማየት እንዴት ደስ ይላል! የእኛ ሕልውና ምን ያህል ውድ እንደሆነ ያሳየናል። በታሪክ ውስጥ የሰው ልጅ ሊቀበለው ያልቻለ አንድ እውነት አለ። ይህም የሰው ልጆች ገደብ እንዳላቸው ማወቅ አለመፈለጉ ነው። በዛሬ ወንጌል ውስጥ ኢየሱስ ሕግንና የነቢያትን ቃል ለመሻር የመጣው አይምሰላችሁ፣ ለመፈጸም እንጂ ለመሻር አልመጣውም፣ የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ በማለት የተናገረው ቃል እኛን ሊረዳን የሚችል ቃል ነው። ጌታ ኢየሱስ ለመፈጸም መጥቷል። ለዚህም ነው የመጣው። ያ ሰው በተናጥል መድረክ ላይ መውጣት ነበረበት። ይህም ማለት ራሱን፣ የራሱን ሥራ፣ የራሱን ንብረትና ሕይወቱን በሙሉ ጌታን ለመከተል ማንኛውንም ነገር መተው ማለት ነው። በጣም ጥልቅና አስገራሚ በሆነ በኢየሱስ የመጨረሻ ጥሪ ውስጥ ደህንነት የሚያመለክት ሳይሆን ነገር ግን እውነተኛ የሆነ ሀብትን የሚያመለክት ጥሪ መመልከት ደስ ይላል። ኢየሱስም ተመለከተውና ወደደው። እንግዲያው አንድ ነገር ይጎልሃል። ሂድና ያለውን ሁሉ ሽጥ፣ ለድሆችም ስጥ፣ በሰማይ የተከማቸ ሀብት ታገኛለ፣ ከዚያም በኋላ ና ተከተለኝም አለው። ከእውነተኛውና ከቅጂው መካከል ለይቶ መምረጥ የሚችል አንድ ሰው ቅጂውን ይመርጣል ወይ? ይህ ነው እንግዲህ የእኛ ተግዳሮት፣ እውነተኛውንና ከቅጂው ለይቶ ማወቅ። ኢየሱስን ሊተካ የሚችል ምንም ነገር የለም። እርሱ ተተኪ የሌለው እውነተኛ ሕይወት እውነተኛ ፍቅር እውነተኛ ሀብት ይሰጣል። እኛ እውነተኛ የሆነውን ሀብት ስንመርጥ ያላዩ ወጣቶች ታዲያ እንዴት ነው እኛን ሊከተሉ የሚችሉት? ለግማሽ መለኪያዎች ሱሰኛ መሆናችንን የተመለከቱ ወጣቶች እኛን እንዴት ሊከተሉ ይችላሉ? መጠናቸውን የማያውቁ ክርስቲያኖች ማግኘት ከባድ ሆነ ነገር ነው። ድንክ የሚለውን ቃል እንድትጠቀም ፍቀዱልኝ። እስከ ተወሰነ ደረጃ የሚያድጉ ነገር ግን ከዚያም በኋላ ማደግ የሚያቆሙ ክርስቲያኖች አሉ። የተከፋፈለና የተዘጋ ልብ ያላቸው ክርስቲያኖች አሉ። የዚህ አይነቱን ገጠመኝ በጣም መጥፎ የሆነ ገጠመኝ ነው። ከዚህ ውስጥ ወጥቼ ወደ ሌላ ሕይወት እንድጓዝ የሚረዳኝ መልካም አብነት የሚያሳየን ሰው ያስፈልገኛል። ትንሽ እንዳድግ የሚረዳኝ ሰው ያስፈልጋል። የጎደለውን መንገድ ኢየሱስ ይሞላዋል። ሕግንና ነቢያትን ቃል ለመሻር የመጣው አይደለሁኝም፣ ለመፈጸም እንጂ ለመሻር አልመጣውም ብሏልና የጠፉትን ለመመለስ ከእውነት መጀመር አለብን። ተራ የሆነውን ነገር በማስወገድ ለላቀ ነገሮች ልንከፍት ይገባል። በዚህ የትምህርተ ክርስቶስ ክፍል ውስጥ የኢየሱስን እጅ ይዘው ከትንሽነት ወደ ሕይወት ወደ ሰማይ ካለው ውድ ሀብት ለመጓዝ ኢየሱስ ያስተማረንንና ሙሴ የሰጠንን ትእዛዝ ይዘን መጓዝ ይኖርብናል። እነዚህን ጥንታዊና በጥበብ የተሞሉ ሕግጋትን በማሰብ ሰማያዊ አባታችን በኢየሱስ ክርስቶስ አማካይነት የከፈተልንን አዲስ ሰማይ በመመልከት ወደ እውነተኛ ሕይወት እንድንራመድ ልንጠይቀው ይገባል። የእርሱ ሕይወት የእግዚአብሔር ልጆች ሕይወት ነውና። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ክቡራንና ክቡራት አድማጮቻችን፣ በመቀጠል ርዕሰ ሊቃነ ጳጳሳት ፍራንቸስኮ በጥር 16 2010 ዓ.ም በሉርድ በተካሄደው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ ያስተላለፉትን መልእክት እውነት ነጻ ያወጣቸዋል የውሸት ዜናና ጋዜጠኛ ለሰላም በሚል አርዕስት የቀረበውን የመጨረሻ ክፍል እናስደምጣቸዋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ተራ ቁጥር 4 ሰላም እውነተኛ ዜና ነው። የሐሰት ዘገባዎችን በተቻለ መልኩ ለመዋጋት የሚያስችለን የመከላከያ ዘዴዎችንና ስልቶችን በመቀየስ ውጤታማ አያደርግም። ነገር ግን ሰዎችን መጠቀም ያስፈልጋል። እነዚህ ሰዎች ስግብግብ ያልሆኑ፣ ነገር ግን ለማዳመጥ ዝግጁ የሆኑ፣ እውነትን ከልብ ለማመንጨት ጥረት ለማድረግ የሚጥሩ ሰዎች፣ መልካም በሆኑ ነገሮች ብቻ የሚመኩ ሰዎችና ለሚጠቀሙበት ቋንቋ ኃላፊነት መውሰድ የሚችሉ ሰዎች መሆን ይኖርባቸዋል። የሐሰት ዜናን ማስፋፋት ለማስቆም መልሱ ኃላፊነት መውሰድ ከሆነ እንግዲያውስ ይህ ከባድ አላፊነት የሚጣልባቸው ሰዎች መሆን የሚገባቸው መረጃን የሚሰጡት ጋዜጠኞች ላይ ነው። የዜና አውታሮችን የመቆጣጠር ኃላፊነት ያለው በእነሱ ትከሻ ላይ ነው። በዛሬው ዓለም የነርሱ ተግባር ስራን መስራት ብቻ ሳይሆን ተልእኮም ጭምር ነው። ዋናው ዓላማ ዜናን በፍጥነት ለማሰራጨት መጨናነቅ ሳይሆን መሆን የሚኖርበት ነገር ግን ማስተዋወስ የሚገባቸው ነገር የአንድ መረጃ ዋና ቁም ነገር መረጃን በፍጥነት ማድረስ ብቻ ሳይሆን የሰው ልጆች መሆናቸው መረዳት ይኖርባቸዋል። መረጃን ተደራሽ ማድረግ ማለት ሰዎችን ማነጽ ማለት ነው። ከሰዎች ህይወት ጋር መገናኘት ማለት ነው። ለዚያም ነው እንግዲህ የመረጃ ምንጮች በትክክል ማረጋገጥና ማንኛውንም የመገናኛ አውታር ከጥቃት መከላከል ማለት በጎ የሆኑ ነገሮችን ማስተዋወቅ ማለት ነው። መተማመን መፍጠር ማለት ነው። የመገናኛ አውታሮችን ክፍት ማድረግ ለሰላም መጠቀም ማለት ነው የምንለው በዚሁ ምክንያት ነው። ስለዚህም ሁሉም የሰው ልጆች የሰላም ጋዜጠኞች ይሆኑ ዘንድ ልጋብዛቸው እወዳለሁ። ነገር ግን ይህንን ስል ልክ እንደ ስኳር ጣፋጭ ለመሆን በመፈለግ ከባድ ችግሮችን እየተፈጠሩ ያለ ለመቀበል አሻፈረኝ የሚል አይነት ጋዜጠኛ ወይም ለምንም ነገር ስሜት የማይሰማው ጋዜጠኞችን ማለት አይደለም። ነገር ግን በተቃራኒው እውነትን ያነገበና የሐሰት ዜናዎችን የሚቃወም የንግግር ዘይቤዎችን የማይጠቀሙና ስሜታዊ የሆኑ አርስቶችን የማይጠቀሙትን ጋዜጠኞች ማለት ነው እንጂ ጋዜጠኛ የተፈጠረው በሕዝቡና ለሕዝቡ አገልግሎት ነው። ለሁሉም አገልግሎት የሚሰጥ በተለይም ደግሞ በዓለም ውስጥ ድምጽ ለሌላቸው ብዙሃን ሕዝብ ድምጽ መሆን ይኖርባቸዋል። በሰበር ዜናዎች ላይ ብቻ ትኩረቱን ያደረገ ጋዜጠኛ ሳይሆን የግጭቶች መንስኤ ነቅሶ በማውጣት ሰዎች መግባባት ይችሉ ዘንድ የበኩሉን ጥረት በማድረግ ለችግሮች መፍትሄ የሚያበጅ የሰላም ሂደቶች እንዲጀመሩ የበኩሉን ድርሻ የሚጫወት ጋዜጠኛ ያስፈልጋል። ጋዜጠኛነት በጩኸትና በቃላት ላይ የሚፈጸም የከረረ ግጭቶችን አስወግዶ አማራጮችን ለመፍጠር ቁርጠኛ መሆን ይኖርበታል። በመጨረሻም ወደ እውነተኛ መንገድ እንመለስ ዘንድና ለእውነት ለመቆም እንችል ዘንድ የቅዱስ ፍራንቺስኮስን ጸሎት በጋራ እንድገም። ጌታ ሆይ የሰላም መሳሪያ አድርገኝ፣ ጥል ባለበት ፍቅር፣ መጠራጠር ባለበት እምነት፣ ተስፋ መቁረጥ ባለበት ተስፋ፣ ጨለማ ባለበት ብርሃን፣ ሐዘን ባለበት ደስታ እንድዘራ አድርገኝ። አሜን። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በጥር 16 2010 ዓ.ም በሉርድ በተካሄደው 52ኛው ዓለም አቀፍ የመገናኛ ብዙሃን ቀን ጉባኤ ላይ ያስተላለፉትን መልእክት እውነት ነጻ ያወጣችኋል የውሸት ዜናና ጋዜጠኛ ለሰላም በሚል ርዕስ ያስተላለፉትን መልእክት ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን። ሰላም ለሁላችን።
ተመልከቱ አሳባቸውን በትኗል በዙፋን አዋርዶ ትሁታንን እንደጉ ከፍ ከፍ ያደርጋል
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።